የአርብ ምሽት ታህሳስ 1 2014 ዓ.ም የጋቢና ቪኦኤ ምሽት መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
በሰብአዊ መብት ላይ ለመነጋገር የምታቆየው ጊዜ የለም። ሰብአዊነት ላይ እንደውም ለመነጋገር ትንሽ ዘግየት ብለናል እና የምናያቸው የብዙ የሰብአዊ ቀውሶች መንስኤ የግንዛቤም ችግር ነው።
ዓለም አቀፉ የሰብአዊ መብቶች ቀን ዛሬ በኢትዮጵያ እየተከበረ ነው። ከመርሃ ግብሩ አዘጋጆች ጋር ቆይታ አድርገናል። በሌላ ርዕስ ደግሞ
ለዜጎች ጥበቃ የሚያደርግበት ደግሞ ይበልጥ ተካላጭ የሆኑትን የማህበረሰብ ክፍሎችን ማሰብ ተገቢ ነው ብዬ አስባለሁ።
እናትነትና ስደትን በተመለከተ ካጠናቀርነው ዝግጅት ውስጥ የተወሰደ ድምጽ ነው የሰማችሁት። በስደት ላይ የሚገኙ እናቶች ችግራቸውን፣ ጭንቀታቸውንና ሀሳባቸውን አጋርተውናል። ሙዚቃና ሌሎች ጥንቅሮችንም ይዘናል። መሰናዶውን በመምራት ኤደን ገረመው ከአቀናባሪያችን ንጉስ ታምሬ እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምናመሽ ይሆናል። እናንተም አብራችሁን እንድታመሹ በአክብሮት እየጋበዝን አሁን ሀብታሙ ስዩም ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማችኋል።
አመሰግናለሁ ኤደን። የትግራይ ኃይሎች በነሐሴ ወር 2013 ዓ.ም ተመረተ በያዟቸው ሁለት የአማራ ክልል ከተሞች ውስጥ ሰላማዊ ሰዎችን ገድለዋል ሲል የሰብአዊ መብት ተሟጋቹ ድርጅት ሂዩማን ራይትስ ዎች አስታውቋል። ድርጅቱ በጭና ከተማ በአምስት ቀናት ውስጥ በ15 የተለያዩ አጋጣሚዎች 26 ሰዎች መገደላቸውን ነዋሪዎች እንደነገሩት ይፋ አድርጓል። በተመሳሳይ በቆቦ ከተማ በአራት የተለያዩ አጋጣሚዎች በአጠቃላይ 23 ሰዎች መገደላቸውንም ከምስክሮች መረዳቱን አስታውቋል። ይህ እርምጃ የአካባቢው ገበሬዎች ይዞታቸውን በማስፋት ላይ በነበሩት በትግራይ ኃይሎች ላይ ከፍተው ለነበረው ጥቃት መልስ ሳይሆን እንደማይቀር ድርጅቱ ጠቁሟል። የትግራይ ኃይሎች በእጃቸው በገቡ ሰዎች ላይ አስከፊ ጭካኔ እንደፈጸሙና የጦርነት ሕጎችንም እንደጣሱ የድርጅቱ የግጭት ጉዳዮች ኃላፊ ላማ ፋቂ ተናግረዋል። እነዚህ ግድያዎችም ሆነ ሌሎች በሁሉም ተፋላሚዎች የደረሱ የጭካኔ ተግባራት በኢትዮጵያ ትግራይና አማራ ክልሎች ደርሰዋል የሚባሉ የጦር ወንጀሎችን የሚመረምር ነጻ ዓለም አቀፍ ምርመራ አስፈላጊ መሆኑን አጽንኦት የሚሰጥ ነው ሲሉም አክለዋል። በትግራይ ኃይሎች በኩል ይህ ዘገባ እስከተጠናቀረበት ሰዓት ድረስ የተሰጠ መግለጫ ባይኖርም ከዚህ ቀደም በሌሎች የሰብአዊ መብት ተሟጋች ድርጅቶች በኩል የቀረቡ በሰላማዊ ሰዎች ላይ የደረሱ የሰብአዊ መብት ጥሰት ክሶችን በተመለከተ የትግራይ ውጭ ጉዳይ ቢሮ በተሰኘው የኃይሉ ተቋም በኩል የትግራይ ጦር አባላት በስነ ስርዓት የሚመሩ መሆኑን፣ ተፈጽመዋል የሚባሉ ወንጀሎችን በእርግጥም በአባላቱ ተፈጽመው ከሆነ የሚያሳውቅ ነጻ ምርመራ ሊደረግ እንደሚገባ፣ ወንጀሎቹ መፈጸማቸው ከተረጋገጠ ደግሞ ፈጻሚ አባላቱን ለፍርድ እንደሚያቀርብ ማስታወቁ ይታወሳል። በሌላ በትናንትናው ዕለት በዋሽንግተን ዲሲ አካባቢ የሚኖሩ የትግራይና ኦሮሞ ማህበረሰብ አባላት ኢትዮጵያ መንግስት ፈጽሞታል ያሉትን በደል የሚያሳውቅና የሚያወግዝ ሰልፍ አድርገዋል። ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት በትግራይ ማህበረሰብ አባላት በኩል የክልሉ ህዝቦች ላለፉት 400 ቀናት የመሰረታዊ አገልግሎቶች እቀባ፣ የእርዳታ ቁሳቁስን በማገድ ሆን ብሎ ህዝብን ለረሃብ መዳረግን የመሳሰሉ ተደራራቢ የሰብአዊ መብት ጥሰቶች እየደረሱበት ነው ያሉት አስተባባሪዎች ዩናይትድ ስቴትስ በትግራይ የዘር ማጥፋት መፈጸሙን እውቅና መስጠት ጀምሮ አስፈላጊውን እርምጃ እንድትወስድ ጠይቀዋል። በዚህ ሰልፍ ላይ የተገኙት የኦሮሞ ማህበረሰብ አባላት በበኩላቸው የኢትዮጵያ መንግስት በተለይ በምዕራብ ኦሮሚያ በርካታ ከህግ አግባብ ውጪ መግደልና ማሰርን የመሰሉ የሰብአዊ መብት ረገጣዎችን ፈጽሟል የሚል ክስ አሰምተዋል። ዩናይትድ ስቴትስ በተመሳሳይ አስፈላጊውን እርምጃ እንድትወስድ ጠይቀዋል። ያለአግባብ ታስረዋል ያሏቸው የቀድሞ ፖለቲከኞችም ይለቀቁ ዘንድ ድምጻቸውን አሰምተዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ተወካዮች የሁለቱን ማህበረሰቦች መልእክት የያዙ ደብዳቤዎችን ተቀብለዋል። ኢትዮጵያ መንግስት ከዚህ ቀደም በሰጣቸው ተደጋጋሚ መግለጫዎች ለትግራይ ክልል መሰረታዊ አገልግሎቶችን ለማዳረስ ያደረገው ጥረታቸው በትግራይ ኃይሎች አማካኝነት መስተጓጎሉን ጠቅሷል። በቅርቡ በሰሜን ኢትዮጵያ የደረሱ ሰብአዊ መብት ጥሰቶችን ይፋ ያደረጉት የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብት ኮሚሽንና የኢትዮጵያ ሰብአዊ መብቶች ኮሚሽን የጋራ ምርመራ ሪፖርት የኢትዮጵያ መከላከያ ሰራዊት አጋሮቹ የኤርትራ ጦርና የአማራ ልዩ ኃይልም ሆነ ተፋላሚዎቻቸው የትግራይ ኃይሎች ሁሉም ተፋላሚ ወገኖች ሰፊ ጭካኔ የታከለበት የሰብአዊ መብት ረገጣ ድርጊቶች ተሳታፊ መሆናቸውን መግለጻቸው ይታወሳል። በትግራይ ክልል የዘር ማጥፋት ተፈጽሟል የሚያስብል መረጃ ግን አለማግኘታቸውን መጠቆማቸው አይዘነጋም። በሌላ በኩል በምዕራብ ኢትዮጵያ እየደረሱ ላሉ ጥቃቶች ተወቃሽ የተደረገው የኢትዮጵያ መንግስት በበኩሉ በስፍራው ለደረሱ በደሎች ሁሉ ተጠያቂ ያደረገው ኦነግ ሸኔ የተባለውን በአካባቢው የሚንቀሳቀስ ታጣቂ ቡድንን ነው። አድማጮች፣ የዚህ ዘገባ ዘለግ ያለ ዝርዝር ከምሽቱ 3 ሰዓት በሚጀምረው መሰናዶ ይደመጣል። የዩናይትድ ስቴትስ የፌዴራሉ ይግባኝ ሰሚ ፍርድ ቤት የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በጎርጎሳውያኑ ጥር 6 ተፈጽሞ የነበረውን የምክር ቤቱን ስራ ማወክ ጥቃትን በመለከተ ምርመራ በማድረግ ላይ ላለው ኮሚቴ ሰነዶች እንዳይቀርቡ ለመከልከል ያቀረቡትን ጥያቄ ውድቅ አድርጎባቸዋል። ባለ 68 ገጽ ውሳኔ ትራምፕ ቁልፍ የሚባሉ ሰነዶች ለመርማሪው ቡድን ይፋ እንዳይደረጉ የጀመሩትን ጥረት ገሸሽ አድርጎባቸዋል። በ2020 የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ያልተደሰቱ ሰልፈኞች ጥር 6 ቀን የኮንግረሱን ህንጻ ጥሰው መግባታቸው ይታወቃል። በዕለቱ በነበረ ግርግር ውስጥም የሰዎች ህይወት ተቀጥፏል፣ በርካቶችም ለጉዳት ተዳርገዋል።
ከዜናዎቹ ጋር ሀብታሙ ስዩምን ነበረ የሰማችሁት። እናመሰግናለን። ለዕለቱ አብይ ወዳደረግናቸው የጋቢና ቪኦኤ ርዕሶች እንሻገር። በየዓመቱ ታህሳስ 1 ቀን የሚከበረው ዓለም አቀፍ የሰብአዊ መብቶች ቀን ዛሬ እኩልነትን፣ ተበላላጭነትን ማስወገድና ሰብአዊ መብትን ማስፋፋት በሚል መሪ ቃል እየተከበረ ይገኛል። ይህ ዓመታዊ በዓል አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን ለመጀመሪያ ጊዜ በኢትዮጵያ የሰብአዊ መብት ግንዛቤን ለማስፋፋት ያለመ የፊልም ፌስቲቫል በአዳማ፣ በሐዋሳና አዲስ አበባ ላይ ያካሄደ ሲሆን የተለያዩ የሰብአዊ መብቶችን የሚያነሱ የሀገር ውስጥ ፊልሞች ለእይታ በቅተዋል። በሴቶች እኩልነት፣ የፍትህ ስርዓት፣ የስደተኛ አያያዝና ሌሎች ጉዳዮች የተነሱበትን የዚህን ፊልም ፌስቲቫል በተመለከተ ስመኝሽ የቆየ የፌስቲቫሉን አዘጋጆች አነጋግራ ተከታዩን አሰናድታለች።
የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ1948 ያጸደቀው ዓለም አቀፉ የሰብአዊ መብቶች ድንጋጌ ሁሉም የሰው ልጆች በተፈጥሯቸው እኩል የሆኑና የማይገሰሱ መብቶች እንዲሁም መሰረታዊ ነጻነቶች እንዳሏቸው አስቀምጧል። በዚህ መሰረት በየትኛውም የዓለም ክፍል የሚኖሩ የሰው ልጆች ያለ ዜግነት፣ የመኖሪያ ቦታ፣ ጾታ፣ የዘር፣ የሃይማኖት፣ የቋንቋ ወይም የሌላ መለያ ልዩነት ሰው በመሆናቸው ብቻ እኩል የሆኑ መብቶች እንዳሏቸው የሚደነግግ ሲሆን ድንጋጌው የጸደቀበት ታህሳስ 1 ቀን በየዓመቱ ዓለም አቀፍ የሰብአዊ መብቶች ቀን ተብሎ ይከበራል። ይህ ቀን በኢትዮጵያም በየዓመቱ በተለያዩ ዝግጅቶች ሲከበር የቆየ ቢሆንም መርሆውን እኩልነት ላይ መሰረት ያደረገው የዘንድሮ በዓል ግን ለመጀመሪያ ጊዜ በኢትዮጵያ ዓለም አቀፍ የፊልም ፌስቲቫል በማዘጋጀት ለህብረተሰቡ የመወያ መድረክ ፈጥሯል። ለመሆኑ ሰብአዊ መብትንና ኪነ ጥበብን ምን አገናኛቸው? የፌስቲቫሉ አዘጋጅ በሆነው በኢትዮጵያ የሰብአዊ መብት ኮሚሽን ዋና ምክትል ኮሚሽነር የሆኑትን ራኬብ መሰለን አናግረናቸዋል።
ኪነ ጥበብን የመረጥንበት ምክንያት ኪነ ጥበብ ለማህበረሰቡ መረጃን ለማስተላለፍ፣ መልእክቶችን ለማስተላለፍ እንዲሁም የሰዎችን ባህሪ ለመቅረጽ ጠንካራ አቅም ያለው ስለሆነ ይህንን ጠንካራ አቅም ተጠቅመን የሰብአዊ መብቶችን መልእክት ለማስተላለፍ ስለፈለግን ነው። ሰዎች የተለያየ አይነት ፊልሞች አሉ። የሰብአዊ መብት ይዘት ያላቸውን ደግሞ ፊልሞች በማስፋፋት ውይይቱን፣ አርዕስቱን ማብላላት እንዲችሉ ማድረግ ይቻላል ብለን ስላመንና
ምክትል ኮሚሽነር ራኬብ ኢትዮጵያ በአሁኑ ሰዓት በፖለቲካ ለመረጋጋት በግጭቶችና በተለያዩ አስቸጋሪ ሁኔታዎች እያለፈች ባለችበት ወቅት በሰብአዊ መብቶች ዙሪያ የውይይት በር የሚከፍት የፊልም ፌስቲቫል መዘጋጀቱ ሀገሪቱ ካለችበት ቀውስ እንድትወጣ የሚያግዝ አንድ መንገድ መሆኑንም ያስረዳሉ።
ደግሞ ያለንበት ጊዜ በጣም አስቸጋሪ ነው፣ በጣም ውስብስብ ነው። በፖለቲካም በብሔርም በግጭትም በኩል በጣም ውስብስብ ሁኔታ ውስጥ ያለ ሀገር ስለሆነ ይህንንም መቅረፍ የምንችልበት መንገድ ስለመሰለንም ነው ይህንን ከኪነ ጥበብ ጋር ተቀናሽተን የሰብአዊ መብቶችን ማስተማር ውይይቱን መጀመር ይፈለግ ነው።
በዚህ ሀሳብ መነሻ መሰረት በኢትዮጵያ ለመጀመሪያ ጊዜ ከህዳር 28 እስከ ታህሳስ 1 2014 ዓ.ም የተካሄደው ዓለም አቀፍ የፊልም ፌስቲቫል በአዳማ፣ በሐዋሳና በአዲስ አበባ ላይ የተካሄደ ሲሆን 7 የተለያዩ የሰብአዊ መብት ርዕሶችን የሚያነሱ ፊልሞች ለእይታ መቅረባቸውን ወይዘሮ ራኬብ ጨምረው ያስረዳሉ።
የመረጥናቸው የተለያዩ የሰብአዊ መብት ርዕሶችን የሚያነሱ ሙሉ ፊልሞችም አጫጭር ፊልሞች፣ በቃ ፊልሞች አሉበት። የተለመደ ስላልሆነ ብዙ ጊዜ እኛ ሀገር ሰብአዊ መብቶችን ለመሰረት አድርጎ ፊልሞች ለመስራት ብዙም ምርጫ አልነበረንም ለመምረጥ። እነሱን መስፈርት አውጥተን የተለያዩ የሰብአዊ መብቶች ላይ ጥሩ መልእክት ያላቸውን መርጠናል። ከዛ ግን በተጨማሪ ባሉታዊ መንገድም የሰዎችን ክብር፣ የተለያዩ የሰብአዊ መብቶች በባህልም በልምድም የሰብአዊ መብቶችን የሚጥሱ ልምዶችን ያሉ ትዕይንቶችንም የያዙ ፊልሞችን መርጠናል ለውይይት። የዘንድሮ የዓለም አቀፍ የሰብአዊ መብቶች ቀን መሪ ቃል እኩልነትን መሰረት ያደረገ ነው። ስለዚህ እኩልነትን፣ የሴቶችን እኩልነት፣ የአካል ጉዳተኞች እኩልነትንም መሰረት ያደረጉ ፊልሞች አሉበት። ሌሎችም አርዕስቶች ላይ ሰብአዊ መብቶችን የሚያነሱ ፊልሞችን መረጥ ነው።
ለመጀመሪያ ጊዜ በሰብአዊ መብቶች ዙሪያ ላይ አተኩሮ በተዘጋጀው ፌስቲቫል በቲያትርና በፊልም ሙያ ልምድ ያላቸው አዘጋጆች በማስተባበርና በማማከር ተሳትፈዋል። ከነዚህ አንዷ የቲያትርና የፊልም ባለሙያ እንዲሁም የማዓዛ ፊልም ፕሮዳክሽን ስራ አስኪያጅ የሆነችው ማዓዛ ወርቁ አንዷ ናት። በቅርብ ጊዜ በብዙ ተመልካቾች ዘንድ ተወዳጅ የነበረው ደርሶ መልስ ተከታታይ የቴሌቪዥን ድራማ ደራሲና ዳይሬክተር የሆነችው ማዓዛ ወርቁ የኪነ ጥበብ መሰረቱ የሰብአዊ መብት ጉዳዮች ናቸው ትላለች።
ኪነ ጥበብ በጥቅሉ ስለ ሰብአዊ መብትና በሰብአዊ መብት ጉዳይ ላይ ወይም በሰብአዊነት ላይ ነው የሚሰራው። መሰረቱም ግቡም የኪነ ጥበብ ሰው ኪነ ጥበብ ስራም ጭምር የሰው ልጅ ምቹ ዓለም ላይ እንዲኖር ራሱን እና ድርጊቱን አስተሳሰቡን እንዲቀርጽ እንዲያስተካክል ከማህበረሰብ ጋር ተስማምቶ እንዲኖር ፍትህ እንዲሰፍን ለተጎዳ እንዲያዘን ለተጎዳ ድምፅ እንዲሆን የሚሆን ሙያ ማለት ነው የኪነ ጥበብ ሙያ። ስለዚህ እኔ ብቻ ሳልሆን ማንኛውም ኪነ ጥበብ ላይ ያለ ሰው አይነቱ ምንም ይሁን ማህበራዊ ይሁን ፖለቲካዊ ይሁን ኢኮኖሚም ጉዳይ ይነሳ በሚሰራው ስራው በኪነ ጥበብ ስራው ከሰብአዊ መብት ጉዳዮች ሊርቅ አይችልም። የኔን ስራዎች በተለይ ቀረብ ብለሽ ብታይ ደግሞ ማነሳቸው ጉዳዮች በሀገራችን በተለይ ደግሞ በምንኖርበት ጊዜ የሚቆረቁሩኝ በሰዎች እና በሰዎች መካከል በማህበረሰብ መካከል እንዲሁም ፖለቲካውን ጭምር ያሉ ፍትሃዊ ያልሆኑ አሰራሮችን፣ መንገዶችን፣ አስተሳሰቦችን ሪፍሌክት የሚያደርጉ ናቸው።
ማዓዛ የኢትዮጵያ ሰብአዊ መብት ኮሚሽን ኪነ ጥበቡ ከህብረተሰቡ ጋር ያለውን ቅርበት ተገንዝቦ ከፊልም ባለሙያዎች ጋር በመተባበር ፌስቲቫሉን ማዘጋጀቱ ትልቅ ጅማሮ መሆኑን ትገልጻለች። በፌስቲቫሉ ላይ ተመርጠው የቀረቡት ሙሉ፣ አጫጭርና ዘጋቢ ፊልሞችም ይህን አላማ ያንጸባርቁና ለውይይት የሚጋብዙ ናቸውም ትላለች።
ጉዳዮች ላይ አተኩረው የተሰሩ ናቸው። ለምሳሌ የሙሉ ጊዜ ፊልም የሚባለው የተመረጡት ከዚህ በፊት ተሰርተው ግን ባነሱት ጉዳይ የሰብአዊ መብት ጉዳይ በጥሩ ሁኔታ ያሳዩ ተብለው የተመረጡ ናቸው። ለምሳሌ ሰውነቷ የሚል ፊልም ይታያል። ሰውነቷ የስደትና ሰብአዊነት ላይ ትኩረት ያደረገ በተለይ ኢትዮጵያውያን በውጭ ሀገራት በሚኖሩ ጊዜ እንዴት እንደሚረዳዱ እንደሚተሳሰቡ እና በተለይ ያለባቸውን የሰብአዊ መብት ጥሰቶችን ጭምር የሚያሳይ ነው። ከዛ ደግሞ ቁራኛዬ የሚል ፊልም አለ። ቁራኛዬ የፍትህ ስርዓታችንን፣ የእስረኛ አያያዝን ላይ፣ የሴቶች እኩልነትና አጠቃላይ ኢምፓወርመንት ላይ ያተኮረ ፊልም ነው። በሱ ጥሩ ምሳሌ ነው ተብሎ የተመረጡ ናቸው እነዚህ ሁለት ፊልሞች። ከዛ በተረፈ በዘጋቢ ፊልም እና ደግሞ በአጫጭር ፊልሞች አዳዲስ የተሰሩ አሉ። በሴቶች ላይ የዘር ፖለቲካ ላይ ልትት ቻለሽ፣ በእስረኛ አያያዝ ላይ ትውፊታዊ የሆነ ባህላችን ግን ሊበረታታ የሚገባ ደግሞ እነሱን የሚያሳዩ ፊልሞች የሚቀርቡበት ነው። በአጠቃላይ ሰባት ስራዎች በዚህ ፌስቲቫል ላይ ይቀርባሉ። ፊልም ማሳየት ብቻ ሳይሆን ፊልሞቹ ከታዩ በኋላ በፊልሞቹ በተነሱ ርዕሰ ጉዳዮች ላይ ተመልካች እንዲወያይባቸው እንዲያወራባቸው የሚያደርግ ውይይት አላቸው ማለት ነው።
የፊልም ፌስቲቫል እንደ ድግስና ፌሽታ መቆጠር የለበትም የምትለው ማዓዛ በተለይ ኢትዮጵያ በተለያዩ ችግሮች አጣብቂኝ ውስጥ ባለችበት ወቅት ፌስቲቫሉ መዘጋጀቱ ወቅታዊ መሆኑንም ትስማማለች።
ሀገራችን ያለችበት ሁኔታ የጦርነትና የብዙ አሳሳቢ ጉዳዮች ያሉበት ነው። ነገር ግን በሰብአዊ መብት ላይ ለመነጋገር የምታቆዩ ጊዜ የለም። ሰብአዊነት ላይ እንደውም ለመነጋገር ትንሽ ዘግየት ብለናል እና የምናያቸው የብዙ የሰብአዊ ቀውሶች መንስኤ የግንዛቤም ችግር ነው። ያለመነጋገርም ያለ የንግግር መድረኮች ያለመመቻቸትም ነገር ነው። እኛም ፌስቲቫሉን በምናዘጋጅበት ጊዜ ተመልካች መታይቶ በሰብአዊ መብት ጉዳይ ላይ የቆረቆረውን የተሰማውን አውርቷል። በተሳካ ሁኔታ ነው የተደረጉት።
ለስ ቀናት በተካሄደው በዚህ ሰብአዊ መብቶች ላይ ያተኮረ የመጀመሪያው የፊልም ፌስቲቫል ሰውነቷ ቁራኛዬ፣ ብትሆንስ፣ ተጠርጣሪ፣ መንገደኛ ታሪኮች፣ አዲባናና ሰውነት የተሰኙ ፊልሞች የቀረቡ ሲሆን የሰብአዊ መብት ኮሚሽኑን ዓላማ በአግባቡ ያሳካ እንደነበር ወይዘሮ ራኬብ ይገልጻሉ።
አንተ እንግዲህ ስለተለያዩ የሰብአዊ መብቶች ርዕሶች ማንሳትና መወያየት ነው። ሌላው እንግዲህ እንደት በተለመደ ሁኔታ በስብሰባ በአውደ ጥናት ብቻ ሳይሆን ውይይቶቹ ሊደረጉ የሚችሉት ኪነ ጥበብን መሰረት አድርገን በተለየ ሁኔታ ሰውም እየተዝናና ውይይቱ ሊካሄድ ይችላል የሚለውንም በማስተላለፍ ነው። እንደዚሁም ደግሞ የኪነ ጥበብ ባለሙያዎችን ወደዚህ ወደ ሰብአዊ መብት መስክን በስፋት እንዲገቡና አገራችን የሰብአዊ መብት ፓል ሆኖ ማየት የሚችልበትን ሁኔታ ለማፋጠን ለማመቻቸት የሚለውን እሳቤን ይዘው እንዲሄዱ ነው።
በተጨማሪም ኮሚሽኑ በቀጣይ ዓመታት በሚደረጉ ፌስቲቫሎች ከፊልም በተጨማሪ ሌሎች የኪነ ጥበብ ስራዎችን የማካተት ዓላማ እንዳለው ምክትል ኮሚሽነሯ ጨምረው ነግረውናል።
ያው መሰረት የምናደርገው ብለን የምናስበው ቅድም እንዳልኩት ታህሳስ አንድ የሚከበረውን ዓለም አቀፍ የሰብአዊ መብቶች ቀንን መሰረት አድርገን ሌሎችን ፊልም ብቻ ሳይሆን ሌሎችን የኪነ ጥበብ ባለሙያዎችን አሳትፈን በጽሁፍ፣ በግጥም፣ በስዕልም የተለያዩ የሰብአዊ መብቶችን ርዕስ ይዘው እንዲሳተፉ ለማድረግ ነው ሀሳቡ። እንዲሁም ደግሞ የሌሎች ሀገሮችን ፊልም አሳይተን ትምህርት የሚወሰድበትን ሁኔታ ለማመቻቸት ማስዋለን።
በሀገሪቱ አንዳንድ አካባቢዎች ባለው የጸጥታ ችግር ምክንያት የመጀመሪያው የፊልም ፌስቲቫል በሶስት ከተሞች ብቻ መደረጉን የሚገልጹት አዘጋጆቹ በቀጣይ የሚደረጉ ዝግጅቶች በመላው ኢትዮጵያ ላይ እንደሚደረጉ ገልጸውልናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪኦኤ መሰናዶን ነው። አብራችሁን ስለሆናችሁ እናመሰግናለን። ዝግጅቶቻችንን በቪኦኤ አምሃሪክ የፌስቡክ ገጽ እንዲሁም ደግሞ በሳተላይት ኢትዮ ሳት ላይ ታገኟቸዋላችሁ። ወደ ተከታዩ ዘገባ ደግሞ እንሻገር። በኢትዮጵያ ባለፉት ሶስት ዓመታት በተለያዩ ቦታዎች የተከሰቱ ግጭቶች ምክንያት ብዙ ሰዎች ከመኖሪያ ቀያቸው ተፈናቅለዋል። እነዚህ መፈናቀሎችም ሴቶችና ህጻናትን ከፍተኛ ለሆነ አካላዊና ስነልቦናዊ ችግሮች ዳርገዋል። እናትነት በስደትና መፈናቀል ውስጥ ምን ይመስላል የሚለውን በአሁን ሰዓት ተፈናቅለው ያሉ ሁለት እናቶችን አነጋግሬ ነበር። ጭንቀታቸውን፣ ችግራቸውንና ሀሳባቸውን አጋርተውኛል። እንደሚከተለው ይሰማል።
ልጆቼ በጣም በቃ ቁጡ ሆኗል። ይነጫነጫሉ፣ ያለቅታሉ። ቤት ሲቀየርባቸው ህጻናቶች ናቸው እና ምኝታም ሲቀየርባቸው የለመዱትን ምኝታ፣ የለመዱትን ቤት፣ የለመዱትን ሳቅ ሲያጡ ምን እንደምንግራት ግራ ይገባናል። የደረሰብን የሞራል ውድቀት እንደዚ በቃላት ሊገልጸው የሚችለው አይደለም። ባለቤቴ ሰርቶ መግባት የለመደ መስራትን የለመድን ልጆቼን አስተምራለሁ ብዬ ቤታችን ጥሩ ደስታ ሳቅ የነበረ ቤታችን አሁን ያለንበት ቦታ ሰዎችን ሁላ እስከመረበሽ ረብሻቸው ይሆን ብለን ለሚጨነቃለን እኛ ማልቀስ መጨነቅ ነው በቃ ሁሌ።
ወይዘሮ ቅድስት ጌታቸው ይሰኛሉ። ሁለት ህጻናት ልጆቻቸውን ይዘው በሰሜን ኢትዮጵያ የጀመረው ጦርነት እየተንሰራፋ ሲመጣ በድንገት ብድግ ብለው መሸሻቸውን ይናገራሉ። አዲስ አበባ ዘመድ ቤት ከባለቤታቸውና ከልጆቻቸው ጋር ቢያርፉም ከፍተኛ የሆነ ጭንቀት አጋጥሟቸዋል። በተለይም ደግሞ የልጆቻቸው ቤተሰብ መናፈቅ እንዲሁም ከትምህርት ገበታ መራቅም ያሳስባቸዋል።
ልጄ ተመስግቦ ዩኒፎርም አስከፍቼ ምን ጊዜ በቃ ልጄ ጊዜ ምንድነው ብዙ ትምህርት ቤት በተስፋ እየጓጉ ባለበት እየጠበኩበት መቼ ነው ትምህርት ቤት የሚከፈተው ጊዜ እየጓጉ ባለበት ሰዓት ላይ ነው ወተን የመጣ ነው። ወንድ ልጄ በጣም ይላል እናቴ ናፈቀች ማመጋሚ ብንንገ ይለኛል። እንሄዳለን ፎቶ ስልክ ላይ ያየ ይመስቃል እና ቤዛችን በተን ነው የመጣ ነው ምንቀረብ ዛ የኖራል ነገራት
የተለያዩ ጥናቶች ሴት ተፈናቃዮች ስለ ቤተሰቦቻቸው ብቻ ሳይሆን ስለ ማህበራዊ መስተጋብሮችና ትስስሮች እንደሚጨነቁ ይጠቁማሉ። ወይዘሮ ቅድስትንም የሚያሳስቧቸው ጉዳዮች ታዲያ በተጠቀሱት ብቻ አያበቁም። እሳቸውም አሁን ባረፉበት ቤት ውስጥ ሰዎችን አስቸግረን ይሆን ወይ፣ በቀጣይስ እንዴት እንኖራለንና ቀድሞ ከቀያቸው ለቀው መውጣት ያልቻሉ ቤተሰቦችስ እንዴት ይሆኑ የሚለው ሁሉ የጭንቀታቸው ምክንያት ነው።
መጣን ቤተሰብ ጋርፍን ካረፍን በኋላ የቤተሰቦቻችን ድምፅ እንኳን መስማት አልቻለም። እኔም ላይ እንደወደቁ እንዴት እንደሆኑ ይኑሩ የምንላቀው ነገር የለም። የቤተሰቦቻችንን ነገር እና ልጆቻችንን እዚያም ያለ ነው። እዚህ እንዴት ሁነን ነው የምንመለሰው? ምንድነት ነው የምናደርገው? ቤተሰብ ጋር እስከመቼ ነው የምንቀመጠው? ቤተሰብ ሰው ሳፋን ሳይኖረን ልዩ ዘንቤተሰብ ላይ እንደገና ሙያ ጫና መጣት ከባድ የሆነ ሁኔታ ላይ ያለ ነው እና ልጆቼ ምንም እንደማደርጋቸው ሁላ ግራ ይገባኛል። አንዳንድ ቀን ቁጭ ብዬ ሳስበው ይጨንቀኛል። ምን እንቆያለን ብለን ያሰብነው ነገር የለም፣ የተዘጋጀንበትም ነገር የለም። እንደዚህ አይነት ነገር ይመጣብናል ብለን ማንጣበት ማንገባበት አገሮ እዚህ ሀገር አናውቀውም። ብዙ ወጥ መውጣት መግባት ከባድ ነው እየሆነብን ያለው ህይወት በጣም እየከበደን ያለው ያንንም ጨርሰናል። ደሞዝም ምንምንም አዲስ አበባ ኑሮ ውድነት ኑሮ በጣም ከባድ ነው። አዲስ አበባ ልጅ ይዘን ሁለት ዙሪያው ለልጅ ቀጥራለ ወተካለ ምን አለ ከባድ ነው እየሆነብን ያለ ነው እና ሰውን በጣም ያስቸገር እንደሆነ እየገባን ስለሆነ በጣም
ልክ እንደሳቸው ሁሉ በተመሳሳይ ሁኔታ ውስጥ ያሉትና ችግራቸውን ያጋሩን እናት ደግሞ ወይዘሮ መንበረ አስማማው ናቸው። ወይዘሮ መንበረ የሁለት ልጆች እናት ሲሆኑ ልጆቻቸው በአስራዎቹ ማገባደጃ እድሜ ላይ የሚገኙ ናቸው። ልጆቼ ስለ ስራና ስለ ትዳር በማሰቢያ ጊዜያቸው ግራ መጋባታቸውና ተስፋ የሚያስቆርጥ ሁኔታ ውስጥ መሆናቸው ያሳስበኛል ይላሉ።
እንደው በቃ ተነስተለችልኝ መጥቼ ልየጣሁኝ ነው። በጣም ከባድ ነው። ልጆቹ ስሜታቸው በጣም እንደው ሞራል አሁን ጊዜው ዩኒቨርሲቲ ተርኮዝማ ዩኒቨርሲቲ ነው መጥተው ቁጭ አለ። በቃ አሁን ስራ መፈለግ ያቸውም ባያቸው ሰዓት ነበረ፣ ግን በጣም ሞራላቸው እየተረካ ነው። በቃ ልጆቹም ችግር ነው። በቃ ያዝናሉ። በጣም ሰው እንደዚህ አይነት በነሱ ጊዜ መፈጠሩ በጣም ያዝናሉ።
ወይዘሮ መንበረ ራስን ችሎ ከመኖር ወደ ተረጅነት መውረዳቸው፣ በእድሜ ዘመናቸው ያፈሩትን አለኝ የሚሉትን ጥሪት ጥለው መምጣታቸውና በተለይም ወደፊት የሚሆነውን ነገር ደግሞ በእርግጠኝነት አለማወቃቸው የሚያሳስባቸው ሲሆን ከዚህ በተጨማሪም በአሁን ሰዓት የቀሪ ወገኖቻቸው ደህንነትም ያስጨንቀኛል ይሉ።
አሁን ስልክም አልሰራም። ማንኖር ማንኞት ማን እንደ የሰማነው ነገር የለም። በቃ የጠሩ ህቶች አሉ፣ እዛ ሁለት ህቶች አሉ፣ ኢንሽመስ ህቶች አሉ። ግን የሚወጣው ሁለቱ እዛ ቀርተዋል። እንደሆን እንደተፈጠረ አናውቅም። እግዚአብሔር ነው የሚያውቀው።
ወይዘሮ መንበረና ወይዘሮ ቅድስት በግለሰቦች ልገሳ ምግብና መሰረታዊ ቁሳቁሶች ቢሟልላቸውም ነገር ግን መንግስት ተገቢውን ድጋፍ እንዳላደረገላቸው በመግለጽ በተለይም ለእናቶች ትኩረት ሊደረግ ይገባል ሲሉ ጥሪ ያቀረቡ ሲሆን የአሜሪካ ድምጽ ከዚህ ቀደም በተመሳሳይ ጉዳይ ላይ የጋበዛቸው የኢትዮጵያ የህግ ባለሙያ ሴቶች ማህበር ዳይሬክተር ሌንሳ ቪየናም ሁሌም ቢሆን በግጭት ወቅት ሴቶች ለተለያዩ አካላዊና ስነልቦናዊ ጥቃቶች ተጋላጭ በመሆናቸው ትኩረት ሊደረግ ይገባል በማለት አሳስበው ነበር።
ዓለም አቀፍ የሚሆን በተለያዩ ጊዜ ቦታዎች ላይ በሚፈጠሩ የግጭት ወይም ከፍተኛ የሆነውን እዳ የሚከፍሉት ሴቶችና ህጻናት እንዲሁም አረጋውያንና አካል ጉዳተኞች እንደሆነ የታወቀ ነው እና ሰፖርቶችን መስጠት ያው መንግስት ዜጎችን የመጠበቅ ትልቅ ኃላፊነት አለበት ብዬ ነው የማስበው። ይሄ የመንግስት ቴክቲክ ስራ ነው። በሚያደርጋቸው ማናቸውም የሆኑ እንቅስቃሴዎች በመጀመሪያ ትኩረት መስጠት ያለበት ለዜጎቹ ጥበቃ ማድረግ ላይ ነው ብዬ ነው ማስበው። ለዜጎች ጥበቃ በሚያደርግበት ደግሞ ይበልጥ ተጋላጭ የሆኑትን የማህበረሰብ ክፍሎችን ማሰብ ተገቢ ነው ብዬ አስባለሁ። ኮርስ እየተደረጉ ነው፣ ግን ያው በደንብ መጠናከር አለባቸው ብዬ አስባለሁ።
በግጭትና በጦርነት ውስጥ የሚያልፉ ሴቶች ከምግብና ከመጠለያ እንዲሁም ከደህንነታቸው በተጨማሪም እነዚህ ሁኔታዎች የሚያስከትሏቸው የስነ ልቦና ጫናዎችም ትኩረት ሊደረግባቸው እንደሚገባ የስነ አእምሮና የስነ ልቦና ባለሙያዎች ይናገራሉ። በአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። የመጨረሻው ዘገባችን ደግሞ ከእግር ጤና ጋር ይያያዛል። እግራችን ካሰብንበት የምንደርስበት መገልገያችን ቢሆንም አብዛኛውን ጊዜ ግን ካላመመን አሊያም ደግሞ ጉዳት ካልደረሰበት በስተቀር እምብዛም እንክብካቤና ትኩረት የማንሰጠው የአካል ክፍላችን ነው። በዩኒቨርሲቲ ዶርሞች ውስጥ፣ በስራ ቦታ እንዲሁም በመኖሪያ ቦታዎች ውስጥ ክፉ የሆነ የእግር ጠረን የሚያስቸግራቸው ሰዎች አሉ። እግር ላበትና እርጥበት ኖሮት ለረዥም ሰዓት መናፈስ
ሳይችል ሲቀር በተጣበበ ጫማ ውስጥ ሲሆን ይህን መሰል ችግር እንደሚያጋጥም ባለሙያዎች ይናገራሉ። ይህ ሁኔታ ታዲያ በሕክምናው አጠራር አትሌትስ ፉት በመባል ይታወቃል። የአሌክስ ካቲና እዝቅያ ምሎፖን ዘገባ ሀብታሙ ስዩም እንደሚከተለው አጠናቅሮታል።
እኛ ዴቪድ እያልን የምንጠራው ይሄ ወጣት ላለፉት በርካታ ቀናት ሲሰቃይ ሰንብቷል። አትሌትስ ፉት ተብሎ የሚጠራው በፈንገስ ምክንያት እግርን ክፉኛ የሚያሻክረውን የሚጠዘጥዘው በሽታ ተጠቂ በመሆኑ እንዲለብስ የተፈቀደለት ክፍት ጫማ ብቻ ነበረ።
ላለፉት ሁለት ወራት በዚህ ሁኔታ ቆይቻለሁ። ከዚህ በፊት በማላውቀው የአትሌትስ ፉት በመባል ለሚታወቀው በሽታ ተጋልጫለሁ። በእግር ጣቶች መካከል የመጠምዘዝ ህመም ቢሰማኝም ቸል ብዬው ቆይቼ ነበር። ከሁለት ሳምንታት በኋላ ግን ትንሽ እብጠቶችን ማየት ሲጀምርና ማሳከኩ እየጨመረ ሲመጣም ሐኪም ለማየት ተገደድኩ።
የአትሌትስ ፉት ሽታ በጣቶች መካከል የሚጀምር የሻጋት አይነት ገጽታ ያለው ህመም ነው። ከስሙ በተቃራኒ አትሌቶችን ለይቶ የሚያጠቅ አይደለም። ዶክተር ማባይላ የጡንቻና አጥንት ሐኪም ናቸው።
በጣቶች ስር ለስር የሚፈጠር በሽታ ነው። በተለይም ደግሞ በሶስተኛውና በአራተኛው ጣት መካከል በእግር ስርና ከላይም ሊከሰት ይችላል። አብዛኛውም ከ20 እስከ 50 ዓመት ዕድሜ ያላቸው አዋቂዎችን የሚያጠቃ በሽታ ነው። በሕፃናትም ላይ አልፎ አልፎ ይከሰታል። በተለምዶ ፈንገስ ብለን በምንጠራቸው ረቂቅ በሽታ አምጪ ተዋሲያን መንስኤነት የሚከሰት ህመም ነው።
በሽታው ተላላፊ ነው። በተለይ ደግሞ ትራይኮፓይተን እንዲሁም ኤፒድሮሞፓይተን ፈንጋይ ከተባሉት ፈንገስ አይነቶች ጋር የተነካካ ሰው በበሽታው ሊያዝ ይችላል። ከሰው ወደ ሰው፣ ከመሬት ወደ ሰው፣ ከቆሻሻ መጣያ ስፍራዎች፣ ሰዎች በባዶ እግራቸው በሚያዘወትሯቸው የመዋኛ ገንዳዎች አማካኝነት ሳይቀር ሊተላለፍ ይችላል። በበሽታው ለተያዙ የሕክምና አማራጮች አሉ። ዶክተር ማባይላ በድጋሚ
በሽታውን ለመፈወስ ጸረ ፈንገስ መድኃኒቶች አማራጮች ናቸው። እነኚህም ከእግር የውስጥ ወለል ላይ የሚቀቡ ናቸው። በሽታውን ለመከላከልና ለማዳን በቁስሉ ላይ የሚነሰነስ ዱቄት መሰል መድኃኒትም አለ።
አትሌቲክስ ፉት ካልታከሙት በእግር ላይ ከባድ ጉዳት ሊያስከትል የሚችል በተለይ ደግሞ የስኳር ህመም ላለባቸውና የደም ዝውውር ችግር ለገጠማቸው ሰዎች አሳሳቢ የጤና እክልን የሚተው በሽታ ነው። ንጽህናን መጠበቅ፣ እግርን ማድረግ፣ በባዶ እግር ከመራመድ መቆጠብ፣ በጣም ጠባብ የሆኑ ጫማዎችን አለማድረግ ከዚህ በሽታ መከላከያ መለዎች ናቸው።
ተመልካቾቻችን ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ቃል በገባ ነው መሰረት የሙዚቃ ሰዓት ላይ ደርሰናል። ጌትሽ ማሞ እንደው መላመላ ይለናል። እንደው መላመላመላው ሳይጠፋሽ አየሙሽ ለፍቅር አየሙሽ ለፍቅር ግራ ሲገባሽ ስቱዲዮ ባለሙያዎች ጋር በመሆን ነው። መልካም ቅዳሜና እሁድ እየተመኘን በዚሁ ተሰናበትን። ተናደሉ በቀላሉ ሰው መቻ